ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። እነሆ ተከታታዩ አንደኛ ሳሙኤል መጽሐፍ ጥናታችንን እግዚአብሔር ደግሞ መልካም ፈቃዱ ሆኖ ዛሬ አንድ ላይ ልንማር ይዘንላችሁ ቀርበናል። በዛሬው ምሽት ክፍለ ጊዜ ጥናታችን ከአንደኛ ሳሙኤል ምዕራፍ 7 ቁጥር 8 እስከ ምዕራፍ 9 ቁጥር 27 ድረስ ያለውን አንድ ላይ በጌታ መንፈስ ቅዱስ አስተማሪነት እንመለከታለን። እስቲ የዛሬውን ዝግጅታችንን በዚህ ዝማሬ እንጀምር።
ዝማሬ እየተመሰገነ ይሁን። በዝማሬ የሚያገለግሉን ወንድሞቻችንን እነ ጌታ ያውቃልን እግዚአብሔር አብዝቶ ይባርካቸው። በዚህ ስቱዲዮ ውስጥ አድማጮች ከኔ ጋር በእንግድነት ዛሬ በጸሎት ሊያገለግለን የሚገኘው ወንድማችን ስንታየው ዓለሙ ነው። ከርሱ ጋር በመሆን እስቲ በጌታ ፊት እንቆያለን። እንጸልይ።
እግዚአብሔር አባታችንና አምላካችን ሆይ ስለ ምሕረትህና ስለ ቸርነትህ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ መልካም አስተማሪ አንተ ነህ። ያንዳንዳችንን በዚህ በቃለ ትገናኘን ዘንድ ታስተምረን ዘንድ ለልባችንም ትናገረን ዘንድ በናዝሬቱ በኢየሱስ ክርስቶስ ስም እንለምናለን። ምሕረትህና ቸርነትህ ስለበዛልን ይህችንም ቀን በፊትህ ተሰባስበን እግዚአብሔር አባታችንና አምላካችን ሆይ ቃልህን እንሰማ ዘንድ ስለረዳን ተባረክ። ጊዜያችንን ሁሉ ባርክልን። መንፈስህም በማከላችን ክብር ይሁንልን። ስለሰማን ተባረክ። በናዝሬቱ በኢየሱስ ክርስቶስ ጌታ ስም አሜን።
አድማጮች ወንድማችን ስንታየው በጸሎት ስላገለገለን እግዚአብሔር ይባርክ ይያልን ወደ ዛሬው ዝግጅታችን እናልፋለን። ባለፈው ክፍለ ጊዜ ከአንደኛ ሳሙኤል ምዕራፍ 4 የካህኑ ኤሊ መሞትና የእግዚአብሔር ክብር ከእስራኤል መለየት፣ ምዕራፍ 5 እና 6 ደግሞ የእግዚአብሔር ፍርድ በፍልስጤማውያን ላይ፣ እንዲሁም ከምዕራፍ 7 ሳሙኤል የእስራኤልን ሕዝብ ወደ እግዚአብሔር መመለሱንና በአቤኔዘር ያገኙትን ድል በመተረክ አንዳንድ ነጥቦችን አንስተን ሰፋ አድርገን መመልከታችን ይታወሳል። ዛሬም ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ወጣ ወጣ አድርጋችሁ አንደኛ ሳሙኤል ምዕራፍ 7 ከቁጥር 8 እስከ 11 ያለውን ትመለከታላችሁ። አንደኛ ሳሙኤል ምዕራፍ 7 ከቁጥር 8 እስከ 11 ያለውን ተመልከቱ። እንዲህ ይላል፣ የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ተጸልይልን ዘንድ አትታክታሉት። ሳሙኤልም አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለው መስዋዕት ሲያደርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎዳጎደ፣ አስደነገጣቸው፣ በእስራኤልም ፊት ድል ተመቱ። የእስራኤልም ሰዎች ከምጽባ ወጡ፣ ፍልስጤማውያንንም አሳደዱ፣ በቤት ካርታችም እስኪደርሱ ድረስ መቷቸው ይላል። ይህ እንግዲህ የሚያወራው በአቤነዘር የተገኘ ድልን ነው። እግዚአብሔር ለእስራኤል ታላቅ ድልን ሰጠ። ይህም ደግሞ ወዳጆቼ ከብዙ ዓመታት በኋላ የተገኘ ድል ነበር። እነዚህ ሰዎች አስቀድመው ከጣዖታት ጋር ተጣብቀው በእግዚአብሔር ላይ አመጹ ነበር። ወደ እግዚአብሔር በተመለሱ ጊዜ ግን እግዚአብሔር በፍልስጤማውያን ላይ ድልን ሰጣቸው። ቁጥር 12ን ቀጥለን እንመልከት። ሳሙኤልም አንድ ድንጋይ ወስዶ በምጽባና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው ይላል። አቤኔዘር ማለት ወዳጆቼ እግዚአብሔር ረድቶናል ማለት ነው። ልብ በሉ፣ አቤኔዘር ማለት እግዚአብሔር ረድቶናል ማለት ነው። ይህ ድንጋይ የእስራኤል ሕዝቦች ወደ ኋላ ዞር ብለው እግዚአብሔር ያደረገላቸውን የሚያስታውስበት ሐውልት ነው። ይህ ድንጋይ ለዛሬ መታሰቢያ የቆመ ሐውልት ነው። ይህ ድንጋይ ለወደፊት መታሰቢያ እንዲሆን የቆመ ነው። ይህ ሁኔታ እኛም ወደ ኋላ ተመልሰን አስቀድሞ የሆነውን ነገር እንድናይ ያደርገናል። ጌታ በጳውሎስ በኩል ለፊልጵስዩስ ሰዎች የተናገረውን አስታውሱ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ፊልጵስዩስ ምዕራፍ 1 ቁጥር 6 መመልከት ይቻላል። ወገኖቼ እግዚአብሔር እናንተን ወደዚህ ደረጃ አምጥታችኋልን? ዛሬስ እየመራችሁ ነውን? ይህንን ካደረገላችሁ እስካሁን ድረስ እግዚአብሔር ረድቶናል ልትሉ ትችላላችሁ። ባርኮታችሁን እስቲ ዞር ብላችሁ ቁጠሩ። ክርስቲያን እግዚአብሔር ያደረገለትን ባርኮት የማይቆጥር ከሆነ የነገው እርምጃ የሚያስፈራ ነው። ከእግዚአብሔርም ጋር ያለው ግንኙነት የላላ ይሆናል። ማግረምረም በሕይወቱ ይሞላል። እስካሁን እርሱ ከረዳችሁ ወደፊትም እንዲሁ ይረዳችኋል። እግዚአብሔር ይባረክ። ሁላችንም ብንሆን እስካሁን ድረስ እግዚአብሔር ከረዳን፣ ኢያሱ እንዳለው እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያሉባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ማለት እንችላለን። ኢያሱ ምዕራፍ 24 ቁጥር 15 መመልከት ይቻላል። ዳዊትም ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ እግዚአብሔር ያዳናቸው ከጠላቶች እጅ ያዳናቸው ይናገሩ እንዳለው ልንልና እግዚአብሔርን ልናመሰግን እንችላለን። መዝሙር 107 ከቁጥር 1 እስከ 2 ያለውን መመልከት ይቻላል። መዝሙር 107 ቁጥር 1 እና 2ን ተመልከቱ። እኔ በግሌ ወዳጆቼ እግዚአብሔር መልካም ነው ማለት እንደፍራለሁ። እስከ ዛሬ ይረዳን ወደፊትም የሚረዳን እርሱ እግዚአብሔር ነው። እግዚአብሔር ለዘላለም ይክበር ይመስገን። ቁጥር 13ን ደግሞ እንመልከት። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልወጡ፣ በሳሙኤል ዕድሜ ሁሉ የእግዚአብሔር እጅ በፍልስጤማውያን ላይ ነበረ ይችላል። እንደሚመስለኝ ፍልስጤማውያን ከዚህ ጊዜ ጀምሮ በእስራኤላውያን ላይ አስቀድመው ከጦርነቱ በፊት እንዳደረጉት ሊበረቱባቸውና ሊያሸንፏቸው አልቻሉ። የዚያ ቤኒዝር ድንጋይ መቆም ይህንን እንድናስታውስ ነው። ድንጋዩ የቆመው ከኢየሩሳሌም ከተማ 8 ኪሎ ሜትር ርቆ ነው። ልብ በሉ፣ ድንጋዩ የቆመው አቤኒዘር የሚባለው ቦታ ማለት ነው ከኢየሩሳሌም 8 ኪሎ ሜትር ርቆ ነው። ቁጥር 15 እስከ 17 ያለውን ደሞ ተመልከቱ። አንደኛ ሳሙኤል ምዕራፍ 7 ከቁጥር 15 እስከ 17 ያለውን ተመልከቱ። ሳሙኤል ወዳጆቼ ነብይ ብቻ ሳይሆን ፈራጅ የሆነበት ታሪክ በዚህ ክፍል እናገኛለን። ተዛዋዋሪ ፈራጅ ነበር። ከቤቴል ተነስተ በጌልጌላ አድርጎ በምጽባ ቋርጦ ራማ ይመለስ ነበር። በኢየሩሳሌም ሰሜን ሁሉን ያዳርስ ነበር። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ አድማጮች የአንደኛ ሳሙኤል ምዕራፍ 7 ጥናታችንን በዚህ ላይ እንገታና አሁን ደግሞ ወደ ምዕራፍ 8 እንሸጋገራለን። የዚህ የአንደኛ ሳሙኤል ምዕራፍ 8 አብይ ሐሳብ የሚያተኩረው እስራኤላውያን እግዚአብሔርን ትተው ንጉሥን መፈለጋቸው ስለሚያወሳ ክፍል ነው። አንድ ጊዜ ልድገምላችሁ። የአንደኛ ሳሙኤል ምዕራፍ 8 አብይ ሐሳብ የሚያተኩረው እስራኤላውያን እግዚአብሔርን ትተው ንጉሥን ስለመፈለጋቸው የሚል ይሆናል። ሆሴዕ ምዕራፍ 13 ቁጥር 11 የተጻፈው አንደኛና ሁለተኛ ሳሙኤልን በማስተዋወስ ነው። በቁጣዬ ንጉሥን ሰጠሁት በቁጣዬም ሻርኩት ይላል በዚህ ክፍል። ሳሙኤል ወዳጆቼ ታላቅ ፈራጅና የእግዚአብሔር ሰው ነበር። ያደገውም በማደሪያው ድንኳን ውስጥ ሲሆን እግዚአብሔር በኤሊና በልጆቹ ላይ የሰጠውን ፍርድ ተመልክቷል። ሆኖም ሳሙኤል ያደረገውን ልብ በሉ። እንዲህም ሆነ ቁጥር 1ን ተመልከቱ። ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጅ አደረጋቸው ይላል። ሳሙኤል ልጆቹ እርሱን ተክተው እንዲፈርዱ አደረጋቸው። ሆኖም ለእስራኤል የማይበቁና የማይጠቅሙ ነበሩ። የድርጊቱም ስህተት ነበር። ሳሙኤል ታላቅ ፈራጅ፣ የተደነቀ ነቢይ፣ እንዲሁም ታላቅ የእግዚአብሔር ሰው ነበር። ነገር ግን በልጆቹ በኩል እንደ ኤሊ ያልተሳካለት ሰው ነው። ከቁጥር 2 እስከ 3 ያለውን ደግሞ እንመለከታለን። የበኩር ልጁም ስም ኢዩኤል፣ የሁለተኛውም ስም አብያ ነበር። እነርሱም በቤርሳቤ ይፈርዱ ነበር። ልጆቹም በመንገዱ አልሄዱም፣ ነገር ግን ረብ ለማግኘት ፈቀቅ አሉ፣ ጉቦም እየተቀበሉ ፍርድን ያጣምሙ ነበር ይላል። አሳዝናችሁም ወዳጆቼ ጉዳይ፣ እነዚህ ሁሉ የሳሙኤል ልጆች ነበሩ። በአጠቃላይ ልጆቹ ታማኝ አልነበሩ። አስተውሉ፣ የሳሙኤል ልጆች ታማኞች አልነበሩ። ይህ እንግዳ ነገር ነው አይመስላችሁምን? ዛሬም እንዲህ አይነቱን ነገር በብዛት እናያለን። በቤተሰቦቻቸው ጥሩ ክርስቲያን ሆነው ሳሉ ልጆቻቸው መጥፎ ባህሪን የሚይዙ ሰዎችን እንመለከታለን። ይህ ለምን ሆነ ብለን ብንጠይቅ ግን መልስ አናገኝም። ሳሙኤል ታላቅ ሰው፣ የእግዚአብሔር ሰው ነበር። ግን ልጆቹ የሚሰሩትን እስቲ ተመልከቱ። የእስራኤልም ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴ መጡና ነዋንተ ሸምግላል፣ ልጆችን በመንገድ አይሄዱም፣ አሁንም እንደ አዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት ይላል። ቁጥር 4 እና 5ን ይመለከቷል። የእስራኤል ሕዝብን ንጉሥን ጠየቀ። ተመልከቱ፣ የእስራኤል ሕዝብ ንጉሥን ጠየቀ፣ ማለትም ንጉሥ እንዲሾምለት ጠየቀ። በእርግጥ በዙሪያቸው ያሉ ሕዝቦች በንጉሥ ስለሚመሩ ይህ ተጽዕኖ አሳድሮባቸው ይሆናል። የሰጡት ምክንያት ግን ሳሙኤል እንዳረጀና ልጆቹን በቅንነት ሊፈርዱ እንዳልቻሉ ነው። ቁጥር 6 እና 7ን ይመለከቷል። የሚፈርድልንም ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው፣ በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚሉ ነገር ሁሉ የሕዝቡን ቃል ስማ ይላል። ሳሙኤል ወዳጆቼ ልጆቹን በሕዝቡ ላይ ፈራጅ አድርጎ በመሾሙ ሕዝቡ ንጉሥን እንዲሾምላቸው እንዲጠይቁ አደረገ። ይህም ደግሞ የሳሙኤል ልብ እጅግ አሳዘነ። እግዚአብሔርም የልቡን ሐዘን ተመልክቶ አንተን ሳይሆን የናቁት እኔን ነው በማለት ሊያጽናናው ሞከረ። የሳሙኤል ልጆች ምክንያት ይሁኑ እንጂ እውነቱ የእግዚአብሔር ሉዓላዊነት መጋፋትና ማስወገድ ነበር። ሳሙኤልም ንጉስ ከተሾመላቸው ምን ሊያጋጥማቸው እንደሚችል ነገራቸው። ንጉስ በላያችን ላይ ይንገስ የምትሉ ከሆነ ልጆቻችሁን ለወታደርነት ይወስዳል። ሴት ልጆቻችሁን ለምግባብሳይነትና ሽቱ ቀማሚዎች ይርሻችሁን ቦታ የወይን ፍሬያችሁን የእን ምርታችሁን የምታረቡትን እንስሶች ሁሉ ይወስዳል አላቸው። ከዚህም የተነሳ በተጨነቃችሁ ጊዜ ወደ እግዚአብሔር ብትጮው እግዚአብሔር አይሰማችሁም አላቸው። አንደኛ ሳሙኤል ምዕራፍ 8 ከቁጥር 19 እስከ 22 ያለውን ስፍራ መመልከት ይቻላል። አንደኛ ሳሙኤል ምዕራፍ 8 ከቁጥር 19 እስከ 22 ያለውን ስፍራ ልብ በሉ። የእስራኤል ሕዝብ በራሱ መንገድ መሄድ ጀመረ። እግዚአብሔርም ንጉስ ሊሰጣቸው ሆነ። በሙሴ ዘመን የነበረው እውነት ዛሬም እውነት ነው። የለመኑትንም ሰጣቸው፣ ለነፍሳቸው ግን ክሳትን ላከ ይላል መዝሙር 106 ቁጥር 15ን ይመለከቷል። መዝሙር 106 ቁጥር 15 እግዚአብሔር እንደ ፍላጎታቸው ለእስራኤላውያን ንጉስን ሰጣቸው፣ ነገር ግን ለጥቅማቸው አልነበረም። የእግዚአብሔር ምሬት የሚከናወነው በንጉስ በኩል ሳይሆን በነብዩ በኩል ነው። ነብዩ ለንጉሱ እግዚአብሔር የተናገረውን ይነግራል። ንጉሱ ግን መልእክቱን ሲፈልግ ይቀበለዋል፣ አለበለዚያም ይተዋል። እንደ ፍላጎቱ ነው። በዚህ ወቅት ተጎጂ የሚሆነው ህዝቡ ነው። እንግዲህ ተከበራችሁ አድማጮች፣ የዚህ የአንደኛ ሳሙኤል ምዕራፍ 8 ጥናታችንን በዚህ ላይና በቃና አሁን ደግሞ ወደ ምዕራፍ 9 እና 10 እንሸጋገራለን። እነዚህ ምዕራፎች አብይ ሐሳብ የሚያተኩረው ምዕራፍ 9 እና 10 ማለቴ ነው የሳኦልን ንጉስ ሆኖ መመረጥንና መቀባትን ያመለክታል። አንደኛ ሳሙኤል ምዕራፍ 9 እና 10 የሚያተኩረው የሳኦልን ንጉስ ሆኖ መመረጥንና መቀባትን ነው። ሳኦል ለንጉስነት ተመረጠ። ምዕራፍ 9 የሚጀምረው ወዳጆቼ በአንደኛ ሳሙኤል በሁለተኛ ዋና ክፍል ውስጥ ነው። አስተዋላችሁ? ምዕራፍ 9 የሚጀምረው በአንደኛ ሳሙኤል በሁለተኛው ዋና ክፍል ውስጥ ነው። በመጀመሪያው ክፍል ውስጥ ስለ ሳሙኤል ነግሮናል። አስተዋላችሁ? በመጀመሪያው ክፍል ውስጥ ስለ ሳሙኤል ተነግሮናል። አሁን ደግሞ ትኩረቱን በሳኦል ላይ ያደርጋል። ሳኦልን ከእግዚአብሔር ቃል አንጻር ስንመለከተው እንግዳ ከሆኑ ሰዎች መካከል አንዱ ሆኖ እናገኘዋለን። ልክ እንደ በለዓም ማንነቱን ለመናገር ይቸግረናል። በብሉይ ኪዳንም ይሁን በአዲስ ኪዳን ብዙ እንግዳ የሆነ ባህሪ የያዙ ሰዎች ብቅ በማለት ግማሽ ጎናቸውን አሳይተውን እየጠፉ አሉ። እንደ ተፈጠሩ ወደ ብርሃን ይወጣሉ። ጥላቸውን ካዩ በኋላ ተመልሰው ወደ ጨለማው ይዘልቃሉ። በመጀመሪያ ሳኦልን ስናገኘው ንጉሥ አልነበረም። በርግጥ በምድር ላይ እንደሚታሰበው እኔም ብሆን ማለቴ ነው ንጉስ ይሆናል ብዬ አላስብም። እንዲህ ይላል ቁጥር 1 ስሙ ቂስ የተባለ አንድ ቢንያማዊ ሰው ነበረ። እርሱም የአብኤል ልጅ የጽሮር ልጅ የቡክራቱ ልጅ የቢንያማዊው የአፌቅ ልጅ ጽኑ ኃያል ሰው ነበረ ይላል። ቂስ የሳኦል አባት ሲሆን ከቢንያም ዘር ነው የተገኘው። አስተዋላችሁ? ቂስ የሳኦል አባት ሲሆን የተገኘውም ከቢንያም ዘር ነው። በዘፍጥረት መጽሐፍ ላይ የተዘረዘሩትን 12ቱን ያዕቆብ ልጆች አስታውሱ ወዳጆቼ። የነገዱ ስም የሚጀምረው በአባቱ ዘንድ ተወዳጅ በሆነው በትንሹ ልጅ በቢንያም ነው። እናቱ ወደ ሞት ያዘገመችው እርሱን በመውለድ ላይ ሳለች ነበረ። በዚያን ወቅትም የወለደችውን ልጅ ቤንኦኒ የሐዘኔ ልጅ ስትል ሰየመችው። አስተዋላችሁ? በዚያን ወቅትም የወለደችውን ልጅ ምን ብላ ሰየመችው? ቤንኦኒ አለችው። ቤንኦኒ ማለት የሐዘኔ የጭንቀቴ ወይም የጣር ልጅ ማለት ነው። ያዕቆብ ግን ወደ ትንሽ ልጁ እየተመለከተ አይሆንም፣ ስሙ የቀኝ እጄ ልጅ ነው ሲል ቢንያም አለው። አስተዋላችሁ? እናትየው የሐዘኔ ልጅ ስትለው፣ አባትየው ደግሞ ተመልክቶት የቀኝ እጄ ልጅ ነው ሲል ቢንያም ሲል ሰየመው። ልጁ በአባቱ ይወደድ ስለነበረ በወንድሞቹ የቅርብ ክትል ይደረግበት ነበር። በመጻፈ መሳፍንት ውስጥ የቢንያም ነገድ በስራው ኃጢአት የተነሳ ተበተነ። እንግዲህ ከዚህ ነገድ ከቢንያም ነበር የመጀመሪያው የእስራኤል ንጉስ የተገኘው። ቁጥር 2ን እንመልከት። ለርሱም ሳኦል የሚባል የተመረጠ መልካም ልጅ ነበረው። ከእስራኤልም ልጆች ከርሱ ይልቅ መልካም የሆነ ሰው አልነበረም። ከህዝቡም ሁሉ ይልቅ ከትክሻውና ከዚያም በላይ ቁመቱ ዘለግ ያለ ነበር ይላል። ይህ ሳኦል የተባለ ልጅ ውብ ነበር። በተክለ ሰውነቱ ሲታይ ንጉስ ይመስል እንጂ ንጉስን መስሎ የሚጫወት ተዋናይ ነበር። ከልቡ ንጉስ አልነበረም። ሆኖም ህዝቡ ንጉሳቸውን የመረጡት በውጫው ያካሉ እንጂ በባህሪው አልነበረም። ዛሬ ምድራችንን ያጠፋ ወዳጆቼ የምናየው ተክለ ሰውነትና የቃላት ጋጋታ ብዛት ነው። ሰውን በእነዚህ መመዘን አንችልም። ሰውን እውነተኛ ነው የምንለው የውስጡ ማንነትና ትክክለኛ ባህሪውን ስናውቀው ብቻ ነው። የእስራኤል ልጆች ንጉስን ፈለጉ፣ ሳኦልንም ወደዱት። ቆንጆ ነበርና ረጅም ነበር፣ ሲመለከቱትም ይማርካል። በዚያ ግዛት ውስጥ ምርሱን የሚመስል የሚያምር ለንጉስነት የሚበቃ አልነበረም። ችግሩ ግን ለንጉስነት የሚያበቃ ባህሪ አልነበረውም። ቁጥር 3ን አለፍ ብላችሁ ተመልከቱ። የሳኦልም አባት የቂስ አህዮች ጠፍተው ነበር። ቂስም ልጁን ሳኦልን ክብላቴኖቹ አንዱን ወስደ ተነሳ፣ አህዮችንም ለመሻት ሂድ አለው። እግዚአብሔር ወዳጆቼ የቀልደኛነት ስሜት እንዳለው አንዳንድ ጊዜ ይረዳለሁ። ይህም በቃሉ ላይ በብዙ ቦታዎች ይታያል። ሳኦል የአባቱን አህዮች ሊፈልግ ሲወጣ፣ የእስራኤል ሕዝብ ደግሞ የእስራኤልን መሪ ለንጉሥነት ይፈልግ ነበር። አስተዋላችሁ? ሳኦል የአባቱን አህዮች ሊፈልግ ሲወጣ፣ የእስራኤል ሕዝብ ደግሞ የእስራኤልን መሪ ለንጉሥነት ይፈልግ ነበር። ወገኖቼ ሁለቱም እርስ በርስ ተጠማምረዋል። ነገሮች በዚህ መንገድ ሲሄዱ እግዚአብሔር ሳይስቅ ወይም ሳይገረም አልቀረም። ወደ ጽሑፍ ምድር በወጡ ጊዜም ሳኦል ከእርሱ ጋር የነበረውን ብላቴና አባቴ ስለ አህዮች ማሰብ ትቶ ስለ እኛ እንዳይጨነቅ ና እንመለሳለው ይላል። ቁጥር 5ን ይመለከቷል። ከቃሉ እንደምንረዳው ወዳጆቼ ሳኦልና ብላቴናው በዙሪያቸው ሁሉ አህያውን ለማግኘት ፈለጉ፣ ነገር ግን አላገኙአቸው። ስለዚህ ሳኦል አባቴ ስለ አህዮች ማሰቡን ትቶ ስለ እኛ ያስባልና እንዳይጨነቅ እንመለሳለው። እስቲ አለፍ ብላችሁ ከቁጥር 6 እስከ 8 ያለውን ብትመለከቱ ታሪኩን በደንብ ትረዳላችሁ። በእነዚህ ቁጥሮች ውስጥ በመንፈስ ቅዱስ አማካኝነት የተጨመረ ገለጻን እናገኛለን። ቁጥር 9 እንዲህ ይላል፣ ዛሬ ነቢይ የሚባለው ቀድሞ ባለ ራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለ ራእይ እንሂድ ይል ነበር ይላል። እዚህ ላይ የስም ለውጥን እናያለን። ድሮ ሰዎች ከእግዚአብሔር ጋርም ይሁን ከሌላ መንፈሳዊ አካል ጋር የሚገናኙትን ባለ ራእይ ይሏቸው ነበር። ስለዚህ እግዚአብሔር ለራሱ አገልጋዮች የተለየ ስምን ስለፈለገ ነቢይ ተብሎ እንዲጠሩ አደረገ። በመጀመሪያው በነቢያት ተርታ ውስጥ ለመጀመሪያ ጊዜ ነቢይ ተብሎ የተጠራ ሳሙኤል ነበር። አስተዋላችሁ? በመጀመሪያው በነቢያት ተርታ ውስጥ ለመጀመሪያ ጊዜ ነቢይ ተብሎ የተጠራ ማን ነው? ሳሙኤል ነው። በእርግጥ ሙሴም ነቢይ ተብሏል ወዳጆቼ፣ ሳሙኤል ግን ከነቢያት ተርታ ውስጥ የመጀመሪያው ነው። ቁጥር 14 ላንብብላችሁ። ወደ ከተማይቱም ወጡ። በከተማይቱም ውስጥ በገቡ ጊዜ እነሆ ሳሙኤል ወደ ኮረብታው መስገጃ ለመውጣት ወደ እነርሱ መጣ ይላል። ይህ ክፍል እንደሚነግረን ከሆነ ሳሙኤልም ሳኦልንና ብላቴናውን ሊገናኝ በመንገዳቸው ላይ መጣ። ገናም ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤልን እንዲህ ብሎ ገልጦለት ነበር፣ ነገ በዚህች ሰዓት ከቢንያም አገር አንድ ሰው እሰዳለሁ። ለቅሷቸው ወደ እኔ የደረሰ ሕዝቤን ተመልክቻለሁ። ለሕዝቤም ለእስራኤል አለቃ ይሆን ዘንድ ትቀባዋል፣ ከፍልስጤማውያንም እጅ ሕዝቤን ያድናል ይላል። ቁጥር 15 እና 16ን ይመለከቷል። ለምንፈልገው ነገር ሁሉ ወደ እግዚአብሔር ስናለቅስ እግዚአብሔር በእስራኤላውያን ላይ እንዳደረገው ለእኛ አያደርግም። በጥያቄያችን ላይ መስማማት አለበት። የእስራኤል ሕዝብ በምድረ በዳ በነበረበት ሰዓት ስለ ሥጋ አለቀሱ፣ እግዚአብሔርም የሚበሉትን ሥጋ ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። ለዚህም ነው ወዳጆቼ ጸሎት መጸለይ ያለበት በኢየሱስ ስም ነው የምንለው። ይህ ማለት ደግሞ እንደ ፈቃድህና ለክብር ይሁን ማለት ነው። አስተዋላችሁ? ጸሎት መጸለይ ያለበት በኢየሱስ ስም መሆን አለበት ነው ምንለው። ይህም ደግሞ እንደ ፈቃድህና ለክብር ይሁን ማለት ነው። ሁሉም ጸሎት መጸለይ ያለበት እንደ ሁኔታው አስፈላጊነትና ጠቃሚነት ነው። ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገርኩ ሰው ነው እርሱም በሕዝቤ ላይ ሰለጥናል አለው ይላል። ቁጥር 17 መመልከት ይቻላል። እግዚአብሔር ወዳጆቼ በፍላጎታቸው ተስማምቶ ንጉሥን ሰጣቸው፣ በጥያቄያቸው መሰረት ማለት ነው። ሳኦል በሳሙኤል ላይ እንኳን ሳይቀር ተጽዕኖ ያሳደረ ሰው ነው። ከቁጥር 18 እስከ 20 ያለው መመልከት ይቻላል። ሳኦልን እግዚአብሔር አልመረጠውም። የሰጣቸው ሰው ግን እነርሱ የሚመርጡትን አይነት ሰው ነበር። ሳኦል በሰዎቹ መካከል ሲሄድ ረጅም ቁመና ያለው ቆንጆ እንዲሁም ንጉስ የሚመስል ነበር፣ በተክለሰውነቱ ማለት ነው። ንጉስን በጠየቁት ጊዜ እግዚአብሔር ተስማምቶ በጥያቄያቸው መሰረት ሳኦልን አስነሳላቸው። ሳኦልም መልሶ ቁጥር 1ን ተመልከቱ። እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ቢንያማዊ አይደለሁምን? ወገኔስ ከቢንያም ነገድ ወገኖች ሁሉ የሚያንስ አይደለምን? እንዲህስ ያለውን ነገር ለምን ነገርከኝ አለ ይላል። እዚህ ላይ አስተውሉ። ሳኦል በዚህ ቦታ ላይ የተናገረው ልክ እንደ ጌዲዮን ነው። ሲናገር በትህትና ነው የተናገረው። ጌዲዮን ሲናገር ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው። እኔም በአባቴ ቤት የሁሉ ታናሽ ነኝ ነበር ያለው። መሳፍንት ምዕራፍ 6 ቁጥር 15ን ታስታውሳላችሁ። ጌዲዮን ከኔ ያነሰ የትም አታገኝም ነበር ያለው። ጌዲዮን በጊዜው የተናገረው እውነትን ነው። ወዳጆቼ ጌዲዮን ቦቅቧቃና ሞትን የሚፈራ ሰው ነበር። እስራኤል በዚያን ወቅት በጦርነት ላይ ነበረች፣ ብዙም ተዋጊ አልነበራትም። ሳኦል ግን የሚያስፈራው አንዳች ነገር አልነበረም። የአባቱን አህዮች ሊፈልግ ነበር የወጣው። እነርሱም ቢሆኑ ተገኝተዋል፣ ተልእኮውም ተጠናቋል። አሁን ተፈላጊው ነጥብ ይህንን ሁሉ ሊያናግረው የሚችለው ሌላ ነገር አልነበረም። እኔ በግሌ እንደምመለከተው የነበረው ትህትና የውሸት ትህትና ነበር ብዬ ነው። ንጉሥም መሆኑን ወዶታል ብዬ ገምታለሁ። አስተዋላችሁ? የሳኦል ትህትና የውሸት ትህትና ነበር፣ ንጉሥ መሆኑንም ደግሞ ወዷል። ሳሙኤልም ሳኦልንና ብላቴናውን ወስዶ ወደ አዳራሽ አገባቸው። በመርፈቂያውም ራስ አስቀመጣቸው። የተጠሩትም 30 ሰዎች ያህል ነበሩ ይላል ቁጥር 22። ከዚሁ ጋር ሳሙኤል ወዳጆቼ የተወሰኑ ሰዎችን ጠርቶ ነበር። በዚያን ቀን ሳኦል ከሳሙኤል ጋር በላ፣ አንድ ላይ በመሆን ስብሰባ አደረጉ። ይህንን ከቁጥር 23 እስከ 27 ባለው ስፍራ ታገኛላችሁ። አንደኛ ሳሙኤል ምዕራፍ 9 ከቁጥር 23 እስከ 27 ያለውን በኋላ ተመልከቱ። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና ደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።